የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ አርብ ዳር 5 2012 ዓ.ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀመርን።
በምስራቅ ሐረርጌ ሁለት አብያተ ክርስቲያናት እንዲሁም የክርስትና እምነት ተከታይ መኖሪያ ቤቶች መቃጠላቸውን፣ በምዕራብ ሐረርጌ ደግሞ አንዲት ሴት መገደሏንና መኖሪያ ቤቶች መቃጠላቸውን ነዋሪዎችና የኦርቶዶክስ ተዋሕዶ ቤተክርስቲያን አስተዳዳሪዎች ገልጸዋል።
መሰላ ያለው ወረዳ ላይ ይሄ በትክክል አራሷ ማምለጥ በማትችልበት ሁኔታ ውስጥ እንደሞተችና በርካታ የክርስቲያኖች ቤት እንደተቃጠለ እየተለየ
እኔ ከማንም በላይ አገር ማዳን ስራ እንሰራለን።
ጉዳይ በአስቸኳይ እንዲቆም ለህብረተሰቡም ጥሪ አስተላልፈዋል።
ይህን ጉዳይ የሚያብራሩ የተለያዩ ሰዎችን አነጋግረናል። ሙሉ ዘገባውን ቆየት ብሎ ታደምጣላችሁ።
በዚህ በዋሽንግተን ዲሲና አካባቢው የሚኖሩ ወጣቶችና በጎ ፈቃደኞች ያሰባሰቧቸውን ቁሳቁሶች ከሰሞኑ ወደ ኢትዮጵያ ልከዋል። ቁሳቁሶቹ በተለያዩ ምክንያቶች አቅመ ደካማ ለሆኑት እንዲዳረስ እቅድ ተይዟል።
ኢትዮጵያ ያለ የበጎ አድራጎት ቻሪቲ ለዛ ነው እያሰባሰብን ያለ ነው። ሌሎችንም በጎ አድራጎት ድርጅቶች በዚህ ዓመት እንረዳለን።
ተስፋውን ጌቱን ነው የሰማችሁት። ከአስተባባሪዎቹ መካከል አንዱ ነው። እስከ ዝግጅታችን ማብቂያ ድረስ አብራችሁን ቆዩ። ይህንና ሌሎች ለምሽቱ ያዘጋጀናቸውን ብዙ ዘገባዎች ታደምጣላችሁ።
መርሃ ግብሩን በመምራት አብረናችሁ የምናመሸው እኔ ሀብታሙ ስዩምና
አይደን ገረመው ነን።
በቅድሚያ ግን
አጫጭር ዜናዎችን እናሰማችሁ።
አንድ የ16 ዓመት ዕድሜ ልጅ ትናንት በልደቱ ቀን በደቡብ ካሊፎርኒያ ወደሚገኘው የሁለተኛ ደረጃ ትምህርት ቤቱ ሄዶ ጀርባው ላይ ከተሸከመው ቦርሳ ከፊል አውቶማቲክ የሆነ ሽጉጥ አውጥቶ በክፍሉ ልጆች ላይ ተኩስ ከፍቷል። አምስት ተማሪዎች ላይ ተኩስ ከፍቶ አንዲት የ16 ዓመት ዕድሜ ተማሪና አንድ የ14 ዓመት ዕድሜ ወንድ ተማሪ ሕይወታቸውን አጥተዋል። የ14ና የ15 ዓመት ዕድሜ ሴት ልጆች እንዲሁም የ14 ዓመት ዕድሜ ወንድ ልጅ ቆስለዋል። ተኳሹ ራሱን ለማጥፋት ቢሞክርም ከሞት ተርፎ በከባድ ሁኔታ ላይ እንደሚገኝ ታውቋል። ፖሊሶች ስሙን ባይገልጹም አንዳንድ የዜና ማሰራጫ አውታሮች ማንነቱን ለይተው ማወቃቸውን ተዘግቧል። ልጁ ቼዝ የሚጫወት ጎበዝና ዝምተኛ ልጅ ነበረ፣ በአካባቢው ባለው የወንዶች ስካውትም ጥሩ ተሳትፎ ነበረው ሲል አሶሲየትድ ፕሬስ የዜና አገልግሎት ዘግቧል።
ዩናይትድ ስቴትስና ሌሎች እስላማዊ መንግስት ነኝ የሚለውን በአረበኛ አጠራሩ ዳእሽ የተባለውን ጽንፈኛ ቡድን ለመዋጋት ሲሰሩ የቆዩት የውህደቱ አባል አገሮች የተማረኩትን የውጭ ሀገራት ተወላጆች የሆኑትን ተዋጊዎች ምን እናድርግ የሚለውን ነጥብ በሚመለከት መግባባት ላይ ሊደርሱ አልቻሉ። ይህ ሶሪያና ኢራቅ ውስጥ በአሸባሪ ቡድን ላይ የተገኘውን ስኬት ሊቀለብሱ ከሚችሉ በርካታ ነጥቦች መካከል አንዱ ነው ተብሏል። ከጥምረቱ 80 አባላት መካከል ከ30 በላይ የሚሆኑት ዋሽንግተን ተሰብስበው የተነጋገሩ ቢሆንም መግባባት ላይ ሊደርሱ ግን አልቻሉም። ዩናይትድ ስቴትስ በዳእሽ ላይ በሚካሄደው ትግል ያላትን የመሪነት ቦታ እንደማትለቅ በስብሰባው ግልጽ አድርጋለች ተብሏል። 2000 የሚሆኑ ከተለያዩ ሀገሮች ሄደው ዳእሽን ተቀላቅለው ሲዋጉ የነበሩትን ሰዎች የጥምረት ሀገሮቹን መልሰው እንዲቀበሏቸው የዩናይትድ ስቴትስ ዲፕሎማቶች ሊያሳምኗቸው አልቻሉም።
የዩናይትድ ስቴትስ ፌዴራል አቃቢያን ሕግ የፕሬዚዳንት ዶናልድ ትራምፕ የግል ጠበቃ በሆኑት ሩዲ ጁሊያኒ ላይ ምርመራ መጀመራቸውን ብሉምበርግ የዜና አገልግሎት ዘግቧል። ብሉምበርግ በዘገበው መሠረት ጁሊያኒ ገንዘብን አስመልክቶ የፈጸሙት የሕግ ጥሰት ካለ እንዲሁም ለውጭ አገር የሚሰሩ መሆናቸውን በይፋ ባለመመዝገባቸው ምርመራ ይደረግባቸዋል። የኒውዮርክ ከተማ ከንቲባ የነበሩት ሩዲ ጁሊያኒ በትራምፕ ላይ በሚደረገው የክስ ምርመራ ላይ ዋና ቦታ ያላቸው ሰው ሆነዋል። የዩክሬን ፕሬዚዳንት ቭላዲሚር ዘለንስኪ በትራምፕ ተቀናቃኞች ላይ ምርመራ እንዲያካሄዱ ጫና በማድረግ ረገድ ጁሊያኒ ስለነበራቸው ሚናም የተወካዮች ምክር ቤት አባላት ምርመራ እያካሄዱ ናቸው። በኒውዮርክ ከተማ ደቡብ ወረዳ የዩናይትድ ስቴትስ የጥብቅና መስሪያ ቤት የፌዴራል አቃቢ ሕግ ሆነው የሰሩት ሚሚ ሮቺያ ጁሊያኒ በፌዴራሉ ምርመራ ክስ ቢመሰረትባቸው አይገርመኝም ብለዋል። አድማጮች፣ ለአሁን የያዝናቸው አጫጭር ዜናዎች እነዚህ ናቸው። ዘርዘር ያሉት ዘገባዎች ወደሚሰሙበት ምዕራፍ እንሻገራለን።
የጋቢና ጉዟችን ይቀጥላል። ኤደን ገረመውና
ሀብታሙ ስዩም አብረናችሁ እናመሻለን። አሁን ወደ ቀዳሚው ርዕሳችን እንሻገር።
በምስራቅ ሐረርጌ ሁለት አብያተ ክርስቲያናትና የክርስትና እምነት ተከታይ መኖሪያ ቤቶች መቃጠላቸውን፣ በምዕራብ ሐረርጌ ደግሞ አንዲት ሴት መገደሏንና መኖሪያ ቤቶች መቃጠላቸውን ነዋሪዎችና የኦርቶዶክስ ተዋህዶ ቤተክርስቲያን አስተዳዳሪዎች ገልጸዋል። ጥቃቱ የተፈጸመው በቡድን በሚንቀሳቀሱ ወጣቶች መሆኑንም አክለዋል።
በሌላ በኩል የኦሮሚያ ጸጥታ ቢሮ ምክትል ኃላፊ ኮሎኔል አበበ ግረሱ አድራጎቱን አገር የማተራመስ አጀንዳ ያላቸው ሰዎች የሚፈጽሙት ነው፣ ከአገር የሚበልጥ ነገር ስለሌለም አገር እንዳትፈርስ ጠንክረን እንሰራለን ብለዋል። የጠቅላይ ሚኒስትር ጽህፈት ቤት ደግሞ መንግስት የጉዳዩን አሳሳቢነት ተረድቶ ዘላቂ ሰላም ለማምጣት ሌት ተቀን እየሰራ ነው ብለዋል። ጽዮን ግርማ ዝርዝር አላት።
የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የምስራቅ ሐረርጌ ሀገረ ስብከት ጽህፈት ቤት ለኢፌድሪ ሀገር መከላከያ ሰራዊት ምስራቅ እዝ አዛዥ ጽህፈት ቤት፣ ለምስራቅ ሐረርጌ የኦሮሚያ ዞን አስተዳደር ጽህፈት ቤት፣ ለዞኑ ፍትህ አስተዳደር፣ ዞን ፖሊስ ኮሚሽንና ኦሮሚያ ዞን ኦዴፓ ጽህፈት ቤት በላከው የድረሱልን ጥሪ ደብዳቤ ላይ ከዚህ ቀደም ቤተክርስቲያን ላይ የሚደርሰውን በደል ዘርዝረው መላካቸውን ገልጸው፣ ነገር ግን ምንም አይነት መፍትሄ ባለመሰጠቱ አሁንም በድጋሚ ህዳር 3 ቀን 2012 ዓ.ም በኩርፋ ጨሌ ወረዳ የዋቅጅራ መድኃኔዓለም ቤተ ክርስቲያን ከነ ሙሉ ንዋየ ቅድሳቱ በእሳት እንዲጋይ መደረጉን ይዘረዝራል። ይህ ደብዳቤ የተጻፈበት ሀገረ ስብከት ጸሐፊ ሊቀ ሕሩያን ፍስሐ ጽዮን አበበ በቤተ ክርስቲያን ላይ ደረሰ ያሉትን ለአሜሪካ ድምፅ አብራርተዋል።
ምስራቅ ሐረርጌ ሀገረ ስብከት ገልዲድ ማርያም በኩርፋ ጨሌ ወረዳ ስር ገልዲድ ማርያም 131 ዓመት በላይ የሆናት ቤተ ክርስቲያን በእሳት ብዙ የመጡ ሰዎች አቃጥሏታል። እንደገና ደግሞ የክርስቲያን ቤቶች ወደ 7 የሚሆኑ የክርስቲያን ቤቶች ተቃጥሏል። እዛው 2 የካህናት ቤት ተቃጥሏል። አንድ ደግሞ የቤተ ክርስቲያኑ ገቢ ማስገኛ የሆነው ወፍጮ በድንጋይ ተቀጥቅጦ ከጥቅም ውጭ ሆኗል። እንደገና ደግሞ የጥበቃ መሳሪያ የነበረ ጥበቃ የሚጠብቅበት የነበረ መሳሪያ መጥቀው እነዛ በመንጋ የመጡት ቡኖች ቀምተው ይዘው ትሮታል።
ሊቀ ሕሩያን ጥቃት የደረሰባቸውና ቤታቸው የተቃጠለባቸውን ሰዎች የአቤቱታ ቃል በእማኝነት ጠቅሰው ሲናገሩ ይህን ድርጊት የሚፈጽሙት ሰዎች እድሜያቸው ከ30 በታች የሆኑ ወጣቶች በቡድን ሆነው ድንገት ይመጡና በተመረጡ ቤቶች ላይ ጥቃት አድርሰው ተመልሰው ይጠፋሉ ይላሉ። ቀርሳ ከተማ የሚገኙ የእምነቱ ተከታዮች በሆኑ ምዕመናን ላይ ድብደባ መድረሱን፣ መኖሪያ ቤቶች መቃጠላቸውን፣ በወተርም የድንጋይ ድብደባ መድረሱን እና የንግድ ድርጅቶች መቃጠላቸውን እንዲሁም ንብረት መዘረፉን ጨምረው ገልጸዋል።
ኪዳነ ምሕረት ቅድስት ማርያም ኪዳነ ምሕረት ቤተክርስቲያን አለች። የእሷ ቤተክርስቲያኗን ለማቃጠል ሲሉ መከላከያ ሰራዊት ደርሶ ታድጓታል። ግን የክርስቲያን ቤቶች ተቃጥለዋል። እንደገና በሌሊቱን ደግሞ በመንጋ መጥተው መደብራቸውን ሲዘርፉት ነው ያደሩት። ቀርሳ ወረዳ ቅዱስ ጊዮርጊስ ቤተክርስቲያን አለ። እሱንም ለመዘረፍ ሲሉ እሱ ለማቃጠል ሲሉ መከላከያ ደርሶ ነው ያዳረው ቦታውን። ስር በላይ የክርስቲያን ቤቶች ተቃጥለዋል። ሌሊቱን ደግሞ መደብራቸውን በመንጋ መጥተው ሲዘርፉት ነው ያደሩት። በትናንትና ሁነት የተከሰተው ነው። በዛሬው ዕለት ደግሞ በደለር ወረዳ ለግኖ በጋራ ሙለታ ወረዳ እነ ጆጉ መድኃኔዓለም የሚባሉ ቤተክርስቲያን እንደስርፋጨሉ እነዚህ ምስላሁን ስጋት ላይ ያው እየደረሰ ያለ የሀገር መከላከያ ሰራዊት ነው። ከእነሱ ጋር እየተነጋገር ነው ጉዳዩ ትልጃል ያለ ነው። ካለው ነባራዊ ሁኔታ በጣም ከባድ ነው ነገሩ። ክርስቲያኖቹ በጫካ ውስጥ ነው ተሰልፍገው ያሉት። ካህናቱ ሰልተዋል። ቤተክርስቲያናት ተዘግተዋል። በጣም ከባድ ነው ያለው ጉዳይ።
በሌላ በኩል በምዕራብ ሐረርጌ መሰላ ከተማና ገጠር ቀበሌዎች መኖሪያ ቤቶች መቃጠላቸውን የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት የስብከተ ወንጌልና ሐዋርያ ተልእኮ መምሪያ ዋና ኃላፊ መጋቤ ሰላም ቀሲስ ሰለሞን ቶልቻ ለአሜሪካ ድምጽ ተናግረዋል። አንዲት አራስ መምህርም ተገድላለች ብለዋል።
መሰላ ያለው ወረዳ ላይ ይሄ በትክክል አራሷ ማምለጥ በማትችልበት ሁኔታ ውስጥ እንደ ሞተችና በርካታ የክርስቲያኖች ቤት እንደተቃጠለ እየተለየ ምዕመናን ደግሞ ብዙ አማኞቻችን አካባቢውን ለቀው ወጥተው የድረሱልኝ ጥሪ እንደሚያሰሙ በወረዳ ያሉት ሊቃነ ካህናት፣ የቤተ ክርስቲያኑን ወረዳ ኃላፊዎች ያሉ ካህናት የሚያስተባብሩ በየወረዳው ላይ በስጋት ሁኔታ ላይ ነው ያሉት።
በዚህ ከተማ መገደሏ የተነገረው የ39 ዓመቷ መምህርት እርቀ ሰላም ሞገስ አርዶ ስትሆን የሶስት ሴት ልጆች እናትና የአንድ አራስ ወንድ ልጅ ነበረች ሲል ወንድሟ ዳንኤል ሞገስ በስልክ ለአሜሪካ ድምጽ ገልጿል።
እኔ በቦታ አልነበርኩም። በአጋጣሚ እኔ ጭሮ የሚባል ሀገር ነው የምኖረው። እህቴ መጫት ነች። 2 ሳምንት ልጅ ወልዳ አራስ ነች ቤት ውስጥ እና በር ዘግታ ነበር ቁጭ ያለችው። ከሁለት ሌላ ልጆች አሉ፣ መሪያ ልጇ እና ሌላ ልጅ ማለት ነው። እዛ ግቢ እሷ ደግሞ እዛ ግቢ ተከራይታ ነው የምትኖረው እና ግቢ ውስጥ ሲለበሉ እሷን ያገኘኋታል። እና በር ዘግታ ነበረ። በሩን ዘንጥለው ገብተው በቃ በጣም ተዘታል። አንድ ሌላ ልጇ ተጎድታለች። አንዷም ልጇ እሷ ልጅ መጀመሪያ ልጅ በጣም የከብደው ነገር ማለት ነው። ምን ነቃ ንብረት ንብረት የላት ምን ምን ውስጥ ምን ውስጥ ሄድለች ይሄ ነው ምንም ነገር አታውቅም። ምንም ነገር ሆ እናቴ ደግሞ እዛ ሀገር ላይ መምህር ስነች ብዙ አመት አስተምራለች። ከልጅነት ከቆም ያደገችበት ነው እናቴ ራሱ ማለት ነው። እንኳን ያዚ አደለች እህቴ ደግሞ በሚያሳዝን ሁኔታ ማለት ነው ያረፈችው ማለት ነው። አንዳንድ ጊዜ እኮ እንኳን ለሰው እንደዚህም ብላ ለአራስ ለውሻ አራስ ይታመናላት ነው። ለእኔ እህቴ ስለሆነች ብቻ ሳይሆን ነገሩ በጣም ከበድ ሌላ ሰው ለሚያየውም ማለት ነው። እንግዲህ አብሮት ያሉት ህጻናት አሁን ልጅ ከምታለቅ ሰው እናቴን ፊት የገደሏት ነው የምትለው ህጻና ይሷ ልጅ ማለት ነው። በጣም እኮ አይምሯ ውስጥ ያለው ነገር በጣም ከባድ እኮ ፊትለፊቷ ይሄ ነገር እናቴን ተውልኝ ልጆች በጣም አሁን ራሱ እጃ ላይ ያት እናቴን ማለት ነው አንሻለሁ ብዬ ለከሷ ዘድሮ ሮጦ ይመጣል ወንድም ሁለም ብነ ብላ ለቶች ተናግረች መሰማ ሆነ ሳላነት እኮ እንደዚህ በቃ ኮማ ውስጥ እንዳለች በድንጀት አድናታለሁ ብዬ ሩጭ በቃ ንገለቀ በቃ ምን እንደዚህ በቃ ጨብሸጣ ጨብሸጣ ቁም ጠፍሳን ያሳደገች ነት ማለት ይህ አሳዳጅ የምችው ሁሉም ከኔ በታች ያሉት ይከብዳል። በጣም ስለሚከብድ ምችኮር
መንገዶች በመዘጋታቸው ምክንያት በቶሎ ተገቢ ሕክምና ሳታገኝ ሕይወቷ እንዳለፈም ገልጾ ነገር ግን በተገኘው አጋጣሚ ሙከራ መደረጉንና ሕይወቷም ያለፈው ሆስፒታል ውስጥ መሆኑን ነግሮናል። በአሁኑ ሰዓት ባለው የጸጥታ መደፍረስ ምክንያት በተወለደችበት መሰላ ከተማ ቀብሯ ሊፈጸም እንዳልቻለና እርሱ የሚገኝበት ጭሮ ከተማ ስርዓተ ቀብሯ መፈጸሙን ገልጾልናል። ቀሲስ ሰለሞን ቶልቻ በአሁኑ ሰዓት በአብዛኛው ይህ ድርጊት እየተፈጸመ ያለው ኦሮሚያ ክልል ውስጥ በመሆኑ በአስቸኳይ የተሰበሰበው ምልአተ ጉባኤ ከኦሮሚያ ክልል ፕሬዝዳንትና ካቢኔ አባላት ጋር አስቸኳይ ውይይት ለማድረግና የጉዳዩን አሳሳቢነት ለማስረዳት መወሰናቸውን ተናግረዋል።
ሲኖዶሱ በዚህ ጉዳይ ላይ ከየቦታው የመጡትን ሪፖርቶችና አቤቱታዎች በደንብ ተወያይቶባቸዋል። በአጠቃላይ ያለው ነገር የኦሮሚያ ክልል ርዕሰ መስተዳድሩንና ሙሉ የክልሉን የካቢኔ አባላት ምልአተ ጉባኤው ሊያነጋግር እና በጋራ የሆነ ዘላቂ መፍትሄ ካልመጣ ጉዳዩ አሳሳቢ ሆኖ መልኩን እየቀየረ ሀገራዊ ቀውሱ እየተበራከተ ሄዶ ሁሉንም ዋጋ የሚያስከፍል ነው። በጣም ጫፍ የወጣ ደረጃ ላይ ከመድረሱ በፊት የክልሉን መንግስትና የሙሉ የካቢኑን አባላት ለማነጋገር ነው ቅዱስ ሲኖዶስ ዛሬ በቀትር ውሎ ላይ ስብሰባውን አስቸኳይ ስብሰባ የተካሄደው።
የኦሮሚያ ክልል የጸጥታ ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱ በህዝቦች መካከልና አንድን ሃይማኖት ከሌላ ሃይማኖት ጋር ለማጋጨት ሆን ብለው የሚሰሩ አሉ ይላሉ። አያይዘውም ከዚህ በኋላ ከሀገር የሚበልጥ ነገር ስለሌለ ሀገር እንዳትፈርስ ጠንክረን እንሰራለን ብለዋል።
መጀመሪያ ሀገርን መዳን ሀገርን ለመዳን ደግሞ ማንም እዚህ በክልላችን ውስጥ የሆነ የራሱን አጀንዳ እያራመደ ይሄ ደሃ ህብረተሰብ ተማሪ ውስጥ እየገባ በገንዘብ እየገዛ የራሱን አጀንዳ የሚያራምድበት እና ሀገርን ለማፍረስ የሚሄድበት ሁኔታ ከማንም በላይ ሀገር ማዳን ስራ እንሰራለን። ሀገርን በተራ ዱርዬ እና በራሳቸው የተደገፈ አጀንዳ በሚያራምዱት ግለሰቦች ወይም ድርጅቶች ወይም ቡድኖች ሀገር አትፈርስም እና እኛ ጠበቅ ያለ እርምጃ እንወስዳለን። ሀገራችን ደግሞ ሰላም እናስከብራለን።
የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪ ቢሮ ኃላፊ አቶ ንጉሱ ጥላሁን በበኩላቸው መንግስት የጉዳዩን አሳሳቢነት ተረድቶ ዘላቂ ሰላም ለማምጣት ሌት ተቀን እየሰራ ነው ብለዋል።
በጣም አሳሳቢ ነው። ማንኛውንም ወገን ያሳስባል። የደረሱ ያሉት ግጭቶች በተለይም የብሔርና የሃይማኖት መልክ እንዲይዙ መደረጋቸው ነው ጉዳዩን ከግጭትም ከአደጋም በላይ እጅግ አሳሳቢ የሚያደርገው። ይህንን በመገንዘብ ከሃይማኖት ተቋማት ጋርም ከፖለቲካ ፓርቲዎች ጋርም እንዲሁም ከተለያዩ የህብረተሰብ ክፍሎች ጋር ውይይት እየተደረገ ነው ችግሮችን ለመፍታት። ከዛ ባሻገር ደግሞ የየአካባቢውንም በፌዴራል ደረጃም ያለውን የጸጥታ መዋቅር ፌዴራል ፖሊስ፣ የመከላከያ ሰራዊት እና የመሳሰሉትን የጸጥታ መዋቅር አባላት እና አካላት በመጠቀም ከጥፋት ለመታደግ አቅጣጫ ተቀምጦ በየጉዳዮቹ በተከሰቱበት አካባቢ ችግር ለመፍታት ጥረት እየተደረገ ነው። እኛ በህብረተሰቡ ውስጥ በጠንካራ ትስስር ያለ በመሆኑ አንዳንድ አካባቢዎች ላይ ራሳቸው ክርስቲያኖች በነገራችን ላይ መስጊዶችም የተቃጠሉባቸው ቦታዎች አሉ። ክርስቲያኖች መስጊዶችን የሚታደጉበት፣ ሙስሊሞች ደግሞ ቤተ ክርስቲያኖችን የሚከላከሉበት የሚታደጉበት ሁኔታ አለ። ይሄ ባልሆነበት አካባቢ ደግሞ የየአካባቢው የጸጥታ መዋቅር የድርሻውን እንዲወጣ እና ይሄ ባልሆነበት ደግሞ በየደረጃው ከላይኛው አካል የጸጥታ አካላት እየደረሱ ህብረተሰቡን እንዲታደጉ ስራ እየተሰራ ነው ያለው። ግጥ ነው በአሁኑ ሰዓት በዩኒቨርሲቲዎች እና በልዩ ልዩ አካባቢዎች ሃይማኖትንና ብሔርን መሰረት ያደረጉ ግጭቶችና ጥቃቶች እየደረሱና ጉዳዩም እኛም አሳስቦን በተለያዩ አካላት ከተለያዩ አካላት ጋር በውይይትም በህግ የማስከበር ስራም የመከላከልና ዜጎችን የመታደግ ስራ እየተሰራ ነው የሚገኘው። ይህን ጉዳይ ከሃይማኖት አባቶች፣ ከባለ ሀብቶች፣ ከሀገር ሽማግሌዎች፣ ከአባገዳዎች ጋር ውይይት እየተደረገበት ነው። በዛሬው ዕለትም በተለይም በኦሮሚያና በአማራ ክልሎች የሚንቀሳቀሱ የፖለቲካ ፓርቲዎች ወደ 8 ያህል የፖለቲካ ፓርቲዎች በጉዳዩ ላይ መክረው ይሄ ጉዳይ በአስቸኳይ እንዲቆም ለህብረተሰቡም ጥሪ አስተላልፈዋል። በነገው ዕለትም መግለጫ ይሰጣሉ። የጉዳዩን የማስቆም ህጋዊም ፖለቲካዊም አስተዳደራዊም የጸጥታም እርምጃ እየተወሰደ ጥረት እየተደረገ ነው። በውል የሚታወቅና ጉዳዩን የአሳሳቢነቱን የምንጋራውና እየሰራንበት ያለ ነው።
ሁሉም የሚናገሩት ጉዳዩ እጅግ አሳሳቢ መሆኑን ነው። ተጨማሪ አሰቃቂ ጥቃቶች ሳይደርሱ ሁሉም ሁኔታውን እንዲረዳና ችግሩን ለማስቆም መንግስት ብቻ ሳይሆን ህብረተሰቡን ከፍተኛ ተሳትፎ ሊያደርግ ይገባል ብለዋል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ ራዲዮ ነው ወደ እናንተ በመደመጥ ላይ ያለው።
በዚህ በዋሽንግተን ዲሲና አካባቢዋ የሚኖሩ ወጣቶችና በጎ ፈቃደኞች ያሰባሰቧቸውን ቁሳቁሶች ከሰሞኑ ወደ ኢትዮጵያ ልከዋል። ቁሳቁሶቹ በተለያዩ ምክንያት አቅመ ደካማ ለሆኑ እንዲዳረሱም እቅድ ተይዟል። ወጣቶቹ ቁሳቁሶቹን በሚሸክፉበት ሰዓት አብሯቸው የነበረው ሀብታሙ ስዩም ቀጣዩን ዘገባ ያሰማናል።
የአውሮፓውያን ህዳር ከተጀመረ የመጀመሪያው እሁድ ነው። የዋሽንግተን ዲሲ የአመሻሽ ላይ ብርድ አይሏል። ጥቂት ወጣቶችና በጎ ፈቃደኞች ግን በዚህ ቅዝቃዜ ውስጥ ሆነው በተለያዩ ቁሶች የተሞሉ ካርቶኖችን ያሽጋሉ፣ ወደ መኪናም ይጭናሉ።
ከኋላ አሁን የሚታየው አልባሳት፣ ዳይፐር፣ ስኩል ሰፕላይ እና የሜዲካል ሰፕላዮች ናቸው። ከተለያዩ የበጎ አድራጎት ዶኔሽን ነው የተገኙት።
እነዚህ ከበጎ አድራጊዎች የተሰበሰቡ ቁሶች ከቀናት በኋላ ኢትዮጵያ እንዲደርሱ እቅድ ተይዞላችኋል። የማሰባሰቡን ሥራ በዋነኝነት ያስተባበረው ሚስ ኢትዮጵያ አሜሪካ የተሰኘው የቁንጅና አወዳዳሪ አዘጋጅ ተቋም ነው። የተቋሙ መሥራችና ዋና ሥራ አስኪያጅ ተስፋውን ጌቱ ነው።
ባለፉት 2 ዓመት ለሜሪ ጆይ ኢትዮጵያ ያለ የበጎ አድራጎት ቻሪቲ ለዛ ነው እያሰባሰብን ያለ ነው። ሌሎችንም በጎ አድራጎት ድርጅቶች በዚህ ዓመት እንረዳለን። ከ50 በላይ ሚስ ኢትዮጵያና የሚስ ኢትዮጵያ ቲሞች አንድ ላይ በመሰባሰብ የተገኘ በዶኔሽን የተገኘ እቃ ነው። ከኢትዮጵያ ኤርላይንስና ከቦይንግ ጋር በመተባበር ወደ ኢትዮጵያ በሚቀጥለው ወር እዛ ይደርሳል።
እድገታቸው በአሜሪካ ቢሆንም ዛሬም ድረስ ኢትዮጵያ ለሚገኙ ወገኖቻቸው ይጠቅማል የሚሉትን ሳይታክቱ ከሚተገበሩት መካከል አንዷ ያለፈው ዓመት የሚስ ኢትዮጵያ አሜሪካ አሸናፊ ናት።
የእኔ ስም ሳምሬት ደረጀ ይባላል። የሚስ ኢትዮጵያ ዩኤስኤ 2018-19 አሸናፊ ነኝ። ኢትዮጵያ በሄድኩበት ጊዜ ብዙ የተቸገሩትን አይቻለሁ እና በጣም ልብ የሚሰብር ነው። እኔ እዚህ ሁሉ ነገር ተሟልቶልኝ እኔ ትንሽ እንዴት መርዳት እችላለሁ ብዬ ማሰብ ጀመርኩና በዚህ ላይ አሁን እንደሰበሰብነው እቃውን ልንረዳቸው ነው።
ቁሳቁሶችን የመሸከፉ አድካሚ ስራ ቀጥሏል። ወደ 200 ካርቶን የሚገመቱ እቃዎችን መኪና ላይ ለመጫን 6 ሰዎች እየጣሩ ነው። ከነዚህ መካከል አንዱ አለም ወርተው ነው።
ከሐመረ ብርሃን ቅዱስ ዮሐንስ መጥምቅ የኢትዮጵያ ኦርቶዶክስ ቤተክርስቲያን ነው የመጣሁት። እዚህ የተገኘሁት ወገን ለመርዳት አገርን ለመርዳት ነው የተገኘሁት። አገርን ይጠቅማል ብለን ነው እኛ የምንልከው። አዛውንቶች በክረምት ውስጥ እንዲሸፋፈኑ እንዲደራረቡ ተማሪዎች ደግሞ ትምህርት ሲጀምር አንዳንዶቹ ትምህርት መሄድ ይከብዳቸዋል። They don't have the supplies. ደፍተር ቢሆን መጽሐፍ ቢሆን ስለሌላቸው ለዚህ ነው ላክነው። ለወደፊት በተቻለ መጠን ኢትዮጵያ ለመሄድና ሁኔታውን ለማየት እዚህ ቁጭ ብለን ይሄ ያስፈልጋቸዋል እንላለን። ግን on the ground መሬት ላይ ሄደን እንዴት እንርዳ ብለን መጠየቅ ነው ምኞታችን። ከነሱ ከሰማን በኋላ እዚህ ተመለሰን እንደዚህ ነው የሚያስፈልገው ብለን ተባብረን ቃንልካለን እና መጎበኛ
ወሬት ነው አንተ
ከዚህ ጋር ሻርሎት ነው ካለ
እና ከቀን ጀምሮ ዘመን
11 hours driving 600 miles
ጭነቱን የተሸከመው መኪና ጉዞውን ሲጀምር ወጣቶችና በጎ ፈቃደኞቹ በርካታ ስሜት ጨለማው ውስጥ ይታዩኛል። የእሁድ ምሽት ቅዝቃዜ ያየለ ነው። እነሱ ግን ብዙ የተሰማቸው አይመስሉም። መልካምነት ወጋ ግን ሆኖ ሳይሞቃቸው አልቀረም። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም።
በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰው ጋቢና ቪኦኤ ነው። ሀብታሙ ስዩምና አይደን ገረመው እያስተናገድናችሁ እንገኛለን።
ከሰሞኑ በከፍተኛ የትምህርት ተቋማት ውስጥ በተነሱ ጸቦች ምክንያት የሰዎች ሕይወት አልፏል። አይደን ገረመው የተለያዩ ወጣቶች ላይ እንግዲህ ደውለሻል፣ ይህን መሰል ክስተቶችን ለመቀነስ ምን መደረግ አለበት ብለሽም ጠይቀሻል። አድማጮች የሚሰጡንን መልስ በመቀጠል እናሰማለን።
ከሰሞኑ በኢትዮጵያ ከሚገኙ በተለያዩ የትምህርት ተቋማት ውስጥ በወጣቶች የተነሱ ግጭቶች የሰው ሕይወት አልፏል። እስቲ እናንተን ጠይቃችሁና በዩኒቨርሲቲዎች ውስጥ ያሉ ግጭቶችን ለመቀነስ ምን መደረግ አለበት ትላላችሁ?
የአስራ ደሳለኝ እባላለሁ። እኔ ብዬ ማስበው በተለይ ዩኒቨርሲቲ አካባቢ እንደዛ አይነት ነገሮች መፈጠራቸው በጣም ያሳዝነው። እነዚህ ተምረዋል፣ የተለያዩ ነገሮችን የተለያዩ አንግል አይተው ያመዛዝናሉ ተብሎ የሚታሰቡት ሰዎች እንደዚህ አይነት ነገር እዛ አካባቢ ሲፈጠር ያሳዝናልና መፍትሄውም እዛው ትምህርት ቤቱ አካባቢ ሁሉም ሰው ረጋ ብሎ ያለውን አስተውሎት አንድ ጊዜ ቢረዳና ቆም ብለን አስበን ብንተሳሰብ ራሱ መፍትሄው ይህን ያህል ቀላል እንደሆነ ነው። በተለይ ፖለቲካል ኮንቴንት ያላቸውን ነገሮች ዩኒቨርሲቲውም አስተማሪዎቹም ኮንትሮል የሚያደርጉበትን ሚንስ ቢፈጥሩ አታርጉ ማለትም አይቻልም። ግን ቢያንስ እንኳን በቃ ምን ያህል ገፍቶ ይሄዳሉ ይህንን አስተሳሰብም ስሜታቸውን ኤክስፕረስ ለማድረግ የሚመርጡበትን መንገዱንም ምን ያህል ገፍቶ ይሄዳሉ የሚለውን መንገድ ይሻል አይነት መፍትሄ ነው ብዬ አስባለሁ። አሁን ለምሳሌ በየክላስሩሙ የተለያየ አይነት ፖስተሮችን የተለያየ አይነት ብሮሸሮችን እለቃለሁ ምናምን የሚል አይነት አስተሳሰብ ካለ እንደማይቻል ያንም የተወሰነ መንገድ መገደብ ይቻል፣ ቁጥጥር ቢደረግላቸው በጣም የተሻለ መፍትሄ ይመስለኛል።
ተማሪዎች ናቸው እና የሆነ ሁሉም የራሳቸው የሆነ ጽንፍ አላቸው እና ያ ጽንፍ ማች ስለማያደርግ መሰለኝ ብዙ ጊዜ ግጭቶች የሚነሱት። የተማርን ሰዎች የሆነ ተምረናል የምንታሰብ ሰዎች ነን እና የሆነ የኢትዮጵያ ተስፋዎች ነን አይደለ? እንደ ተማረ ሰው ተግባብተን ተስማምተን እንትን ብንስማማ የምንስማማ አይነት ነገር በእንደዚህ አይነት መንገድ የሆነ መስማማት የምንችል ይመስለኛል። ማለት ያለን ነገር ሁሉ በአንድ መሰረት ላይ ስላላደግን ሁላችንም የራሱን ወገን የሆነ ሲጠቃ የነበረ አርጎ ስለሆነ እያሳደገ የነበረው በአንዴ የሚግባባ ትውልድ ለመፍጠር ይከብዳል። ውይይቱን ስንጨርስ ወይንም ክርክሩን ቢሆን ስንጨርሰው ያደግንበት ወይ የሆነ በጣም የተለያየ ስለሆነ እንድንስማማ ላይፈቅድልን ይችላል። ግን ባንስማማም የሆነ ወደ ግጭት መሄድ የሆነ ከተማረ ሰው ማይጠበቅ ነገር ነው። ባለመስማማታችን ብንስማማ እንደ ተማረ ሰው ጥሩ ይመስለኛል።
የመጀመሪያው ግጭቶች ለመቀነስ ምን መደረግ አለበት እንጃ መወሰድ አለበት የሚል ነው። ይህን አስተያየት ያለብ ማለት ኢንፎርስ ተርም እንትኑን ለመቀየር አሁን ማስተማር የሚባለው ማህበረሰቡን መቀየር የሚባለው ነገር ሲሆን የምናየው ከ10-20 ዓመት በኋላ ነው። አሁን ባለው ሁኔታ ግን ቀጥታ እርምጃ መውሰድ ነው። ይህን ለማድረግ ደግሞ መንግስት የግቢ ፖሊስ አለ እና ጠቦች ሲነሱ መነሻቸውን አይቶ ከባድ የሆነ እርምጃ ቢወስድ ከትምህርት ዓለም እስከ መሰረዝ አይነት እርምጃዎች ቢወስድ ማለት በመረጃ የተገኘ ከሆነ ማለት ነው። ያለማስረጃ ያው አንዱን ለመጉዳት ሳይሆን እሱን በግን ያባብሰዋል። ግን በመረጃ የተገኘ እንደዚህ አይነት እርምጃዎችን ቢወስድ ተካላይ ተማሪ የሚማር ብቻ ይግባብ ነው የሚቀረውን እንዲወጣ ማድረግ። እንደዚህ አይነት እርምጃዎች ቢወሰድ ሰው ይፈራል። ሁለተኛ ተማሪዎች ትምህርታቸው ላይ እንዲያተኩሩ ትምህርት ጥራቱን ማሻሻል ብዬ አስባለሁ። ወጣቶች ምን ማድረግ ይችላሉ? ማለት ፌስቡክ ላይ የሚነገሩ ነገሮች አሉ፣ ሚዲያዎች አሉ፣ አሁን ግጭቶችን እያባባሱ ያሉ በጣም የተጋነኑ ናቸው እና ሪዝናብል መሆን፣ እራሳቸውን በእውቀት መገንባት፣ መጠየቅ መልካም ነው ብዬ አስባለሁ።
አስተያየቶቻችሁን ስላደረሳችሁን ሁላችሁንም እናመሰግናችኋለን። አድማጮቻችን በዝግጅቶቻችን ላይ የሚኖራችሁን አስተያየቶች በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አድርሱን።
የኢሜል አድራሻም አለን፣ ጋቢና ቪኦኤ አት ቪኦኤ ኒውስ ዳት ካም የተሰኘ እሱንም ተጠቅማችሁ እንግዲህ አስተያየታችሁን አድርሱን። ጋቢና ቪኦኤ ብላችሁ የኢንስታግራም ገጻችንንም ተከተሉ።
2022059942 የውስጥ መስመር 14 በሚለው ስልክ ደውሉና ለጋቢና ቪኦኤ ብላችሁ መልእክት ካስቀመጣችሁልን ይደርሰናል።
የዛሬው የጋቢና ቪኦኤ ዝግጅታችንን አጠናቀናል። በዚሁ እንግዲህ ልንሰነባበት ነው።
ፕሮግራሙን በመብራት አብረናችሁ የቆየ ነው ኤደን ገረመውና
ሀብታሙ ስዩም ነበርን። ዝግጅታችንን በማቀናበር ሞክቤል ያቤሮ አግዞናል። የስርጭት መሐንዲሱ ደግሞ ጀስቲን ነበረ።
መልካም ምሽት። ከዘፈኑ ጋር አብራችሁን ቆዩ።
Thank you. ኩን ራዲዮ ሰገለ አሜሪካቲ